ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 17 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ኢትዮጵያ ሉዓላዊነቷ ተጠብቆ ህዝቧ በአንድነት ተባብሮ እንዲኖር ሲታገል ዘመናት አስቆጥሯል። አሁንም እንደቀጠለ ነው። የህዝብ ትግል ኢህአዴግ ይወገድ እንጂ ህወሓት በኦህዴድ ይተካ አልነበረም። ኢህአዴግ እስካልተወገደና ህገ አራዊቱ እነሱ ህገ መንግስት የሚሉት እስካልተሻረ ድረስ ሁኔታዎች ይባባሳሉ እንጂ አይሻሻሉም። የት ደርሰናል፣ ምንስ ማድረግ አለብን በሚል ርዕስ የቀረበውን የማክሰኞ የፍኖተ ዲሞክራሲ ሀተታ እናቀርባለን። በማስከተልም በ2005 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ልሳን ዴሞክራሲያ አስተላልፎት የነበረውን መልእክትና ማስጠንቀቂያ በአሁኑ ወቅት በተግባር እየዋለ እያየነው ነው አቅርበን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በደቡብ ክልል ጎፋ ዞን በባስኬቶ ልዩ ወረዳ የሚገኙ 37000 ተፈናቃዮች የድረሱልን ጥሪ በማሰማት ላይ ናቸው። የተፈናቀሉት ጎፋ ዞን መሎ ወረዳ ከሚገኙ 11 ቀበሌዎች ሲሆን በአሁኑ ወቅት ባስኬቶ ልዩ ወረዳ አካባቢ በጊዜያዊ መጠለያ ውስጥ ይገኛሉ። እነዚህ ተፈናቃዮች ከማንነት ጋር በተያያዘ የመካለል ጥያቄ በየደረጃው ለሚገኙ ባለስልጣናት አቅርበው መልስ ካለማግኘታቸው በላይ የሚኖሩበት ዞን ባለስልጣናት ከፍተኛ ጥቃት ስለፈጸሙባቸው ቤት ንብረታቸውን ጥለው ለመሰደድ ተገደዋል። በደረሰባቸው ጥቃት በርካታ ሰዎች የተገደሉ፣ ቤቶቻቸው የተቃጠለባቸውና ንብረቶቻቸው የወደሙባቸው ሲሆን ከ37000 በላይ የሚሆኑ ደግሞ ከቤት ንብረታቸው ተፈናቅለው በጊዜያዊ መጠለያ እንዲሰፍሩ ተገደዋል። በአካባቢው የመጠጥ ውሃ ባለመኖሩ ተፈናቃዮቹ ለመጠጣት የማይቻል ቆሻሻ እንዲጠጡ በመገደዳቸው ለተለያዩ ተላላፊ በሽታዎች ተዳርገዋል። ነፍሰ ጡርና አዛውንቶች ለተለያዩ በሽታዎች ተጋልጠዋል። 10 ህፃናትም ሞተዋል ተብሏል። በአሁኑ ወቅት የክልሉም ሆነ ፌደራል ተቋሞች ምንም አይነት ድጋፍ እንዳላደረጉላቸው ተፈናቃዮቹ ተናግረዋል። ኢትዮጵያ ወደ ውጭ የምትልከው የቡና መጠንና ገቢ እየቀነሰ መምጣቱን የዓለም አቀፍ የቡና ድርጅት ከሚያወጣቸው ዘገባዎች ማወቅ ተችሏል። ኢትዮጵያ በአፍሪካ ቡና ከሚያመርቱ ሀገሮች መካከል ከፍተኛውን ድርሻ ያዘችና ከላኪዎቹ መካከል ከኡጋንዳ ቀጥላ ሁለተኛ እርከን ላይ ያለች ብትሆንም በቡና ዋጋ ማቆልቆልና በቡና ምርት መቀነስ ምክንያት አገሪቱ ቡናን ወደ ውጭ በመላክ የምታገኘው ገቢ በከፍተኛ ደረጃ እየቀነሰ መምጣቱ ተዘግቧል። በ2011 ዓመተ ምህረት የመጀመሪያዎቹ 4 ወራት ኢትዮጵያ ወደ ውጭ የላከችው የቡና መጠን 1 ሚሊዮን ጆንያ ሲሆን ይህም ካለፈው ዓመት የ9% ቀነሳ አሳይቷል ተብሏል። የዓለም አቀፉ የቡና ዋጋ በጣም በመቀነሱ ገቢውም አሽቆልቆሏል በማለት ድርጅቱ ዘግቧል። በአሁኑ ወቅት 50% የሚሆኑ የግንባታ ተቋራጮች ለሰራተኞቻቸው በወቅቱ ደሞዝ እንደማይከፍሉ ካፒታል የተባለው ጋዜጣ ዘግቧል። ጋዜጣው የግንባታ ተቋራጮች ማህበር ኃላፊዎች አካባቢ ያገኘውን መረጃ ዋቢ በማድረግ እንደዘገበው የሰራተኞች ደሞዝ ክፍያ የተጓተተበት ዋናው ምክንያት የብር ዋጋ መቀነስ፣ የመንግስት የግንባታ ስራዎች እየቀነሱ መምጣት፣ ከባንክ የሚመጣው ሌተር ኦፍ ክሬዲት መዘግየቱና በአጠቃላይ የኢኮኖሚ ሁኔታ መቀዝቀዝ ነው ብሏል። አንዳንድ ተቋራጮች ስራቸውን እየዘጉ ሲሆን ሌሎቹ ደግሞ መሳሪያዎቻቸውን ለሌሎች እያከራዩ አለ ስራ እየተቀመጡ መሆናቸውን ጋዜጣው ጠቅሷል። ኤፈርት በሚል ስም የተደራጀው የወያኔ ድርጅት በትግራይ አስተዳደር ባለቤትነት እንዲተዳደር የተደረገ መሆኑ ተነግሯል። ወያኔ በመሳሪያ ኃይል ስልጣን ከያዘ በኋላ የኢትዮጵያን አንጡራ ሀብት በመዝረፍ ያቋቋማቸውን ግዙፍ ፋብሪካዎች፣ የንግድና የትራንስፖርት ተቋማትና ሌሎች ድርጅቶች በበላይነት ሲያስተዳድር የነበረው ይኸው ኤፈርት የተባለው ድርጅት ሲሆን ተቋሞቹ የተመሰረቱት ከኢትዮጵያ ህዝብ በተዘረፈ አንጡራ ሀብት ስለሆነ በፌዴራሉ መንግስት ቁጥጥር ስር ይሁን የሚሉ ጥያቄዎች ከያቅጣጫው ሲቀርቡ መቆየታቸው አይዘነጋም። እስካሁን በወያኔ ድርጅት ስር የነበረው ይኸው ድርጅት በትግራይ አስተዳደር ስር እንዲገባ ወያኔ የወሰነው የኢትዮጵያን ህዝብ ጥያቄ አስቀድሞ ለመከላከል ነው የሚል ግምት በበርካታ ዜጎች ይሰጣል። በተለያዩ አካባቢዎች በተከሰቱ ግጭቶች ምክንያት የሚፈናቀሉና እርዳታ የሚፈልጉ ዜጎች በመብዛታቸው የመጠባበቂያ እህል ከምችቱ የተመናመነ መሆኑን የብሔራዊ አደጋ ስጋት ኮሚሽን ገልጿል። በዚህ ምክንያት አገዛዙ ለመጠባበቂያ ከምችቱና ለአስቸኳይ ጊዜ ድጋፍ 6 ሚሊዮን ኩንታል እህል ከውጭ ሀገር ለመግዛት ጨረታ ያወጣ መሆኑ ተነግሯል። በአሁኑ ወቅት አገዛዙ በኢትዮጵያ 2,700,000 ዜጎች ከኑሯቸው ተፈናቅለዋል ቢልም ተፈናቃዮቹ ቁጥር 3,100,000 መድረሱን የተለያዩ የዓለም አቀፍ ተቋማት እየገለጹ ይገኛሉ። አርማጆቻችን ለዛሬ ያጠናቀቅነው ዜና በዚሁ ይጠናቀቃል። አገርና ሰንደቅነት ከሌለ ቤተሰብ ማለት ያውሉ መስረድል የፍኖተ ዴሞክራሲ ሀተታ የት ደርሰናል? ምንስ ማድረግ አለብን? ቢወቅቱት እንቦጭን ያስታውሰናል። ከድጡ ወደ ማጡ ገብተናል። ለዚህ ሁኔታ ተጠያቂ ራሳችንም ነን። ደም ገብረን ወያኔ ኢሃዴግ እንዲወገድ ታግለን ዞረን ይህ አገዛዝ መልኩን ቀየር አርጎ ግን መሰረታዊ ዘረኛ አቋሙን ሳይቀይር በድርቅና ለውጥ መጥቷል ሲለን ያጨበጨብነው ራሳችን ነን። አወቁ ተማሩ ያልናቸው በሚያሳዝን ደረጃ ተደናቁረው ጭቆና ሲቀጥል መደገፋቸውን በመሬት ታዝበናል። ታግለን ታግለን በወያኔ አዙሪት ገብተናል። በዘረኞች ነፋስ ተጠልፈናል። አገራችንም ለባሰ አደጋ ተዳርጋለች። ህልውናዋን ለማስጠበቅም ትግሉ መቀጠል ከሚያስፈልግበት ደረጃ ላይ ደርሳለች። ባጭሩ ዘረኛው በዘረኛ ተተክቷል። ወያኔን በትግል ጠገስና ሲዝ የወያኔ የ27 ዓመት ቡችሎችን ለውጥ አምጪ ብለን በመቀበል ትግላችንን አደናቅፈን ድላችንን ተቀምጠናል። የደረስንበት ሁኔታ በጣም አሳሳቢ ነው። በአሁኑ ጊዜ በብሔረሰብ ጥበትና በሃይማኖት ያልተደናገረው በስተቀር የሹሞቹ አገዛዝ ለውጥ አምጪና ኢትዮጵያዊ ነው ብሎ የሚቀበል የለም። ስለታገልናቸው ማደናገሪያቸው አልሰራላቸውም። ባጭር ጊዜም ተጋልጠዋል። ሹሞቹ ተለማምጠው የለየላቸውን ገንጣዮችና ጸረ ህዝቦች ዙሪያቸው መሰብሰባቸው ራሱ በቂ መረጃ ሆኗል። ለጥቃውም ኢትዮጵያ የሚሉትን ሲያጠቁና በአዲስ አበባ ላይ ኢትዮጵያዊ አቋም በያዙት ላይ ዛቻ ሲያሰሙ 17 ባንክ ዘረፍ፣ ቡራዩ ጌዲዮን፣ ወላይታን፣ አማራን ወዘተ አፈናቀልን መስተርን ባዮችን ግን ነጻ ለቀዋቸዋል። ሹሙም ካንዱሸት ወደ ሌላ እየተጓዘ አላየውም አልሰማውም ለገጣፉ አንድ ነገር ሆነ አሉ ወዘተ በሚል በድፍረትና በንቀት ያላገጠብናል። ሱስ አለን ብሎ የቀለደብን ሹምም አለመናገሩ የተሻለ በመሆኑ ቢያንስ ጥበቱና መሐይምነቱን አያጋልጥምና የንጦጦ መምህር ቢናገር ባመት ያው ምሬት ተብሎበታል። ሁሉም የጠባብ ብሔረተኛ ልካቸውን በአደባባይ አስጥተዋል። በአሜሪካና አረቦች የተፈበረኩ እንቅፋቶች መሆናቸውንም አረጋግጠዋል። ይህንኑ በመግለጽ ተሳስተው ወደ ሹሞቹ ጫማ የተደፉትን ሁሉ በጊዜ ይቅርታ ጠይቃችሁ ከህዝብ ጎራ ተመለሱ ብለን መክረን ነበር። ቅራኔው በሹሞቹ አገዛዝ እና ገና ባልወደቀው ወያኔና በኢትዮጵያ ሰፊው ህዝብ መሃል ያለው ነውና ይህን አብይ ጉዳይ መዘንጋት ወይም ማንደፋረስ ስህተት መሆኑንም ጫና ሰጥተን አሳስበናል። ህዝባዊ መፍትሄ ሊሰጠን የሚችለው የሽግግር ሂደት ሁሉን አሳታፊ መኖሩ ነው የተባለውን አሽቀንጥረው እንደ ሹሞቹ ጥለው ወደ ኢሃዴግ የምርጫ ቧል ሰተት ብለው ሊገቡ የተነሱትንም የማያዋጣ መሆኑን ገልጸንላቸዋል። ሹሙም ያወቀ መስሎት እየነገራቸውና እየዘለፋቸውም ነው። ኢሃዴግ ከነዘረኝነቱ ከቀጠለብን ታዲያ ያ ሁሉ ደም ለምን ፈሰሰ? የታገልነው ለስር ነቀል ለውጥና ለዴሞክራሲያዊ የኢትዮጵያ አንድነት እንጂ ስብሃትን በመገርሳ ለመተካት አልነበረም። ይህ ሀቅ በመሆኑ መደረግ ያለበት አሁንም ኢትዮጵያዊ ትግላችንን መቀጠል ነው። ወያኔን የናደውን ህብረትና አጋርነት ማሳየትና እኛም ጌዲዮንን እኛም የቡራዩ ግፍ ይመለከተናል፣ ዘረኝነት ይውደም፣ ኢህአዴግ ይወገድ ወዘተ በሚል ሁለገብ ትግላችን መፋፋሙ ወሳኝ ነው። ሹሞቹ በወያኔ ልምዳቸው ሊከፋፍሉንና በብሔር በሃይማኖት ሊያናክሱን ተነስተዋል። ሚሊዮኖችን በዘረኝነት አፈናቅለው ጽንፈኞችን አስተማርተውብናል። የሐሰት የልብ ወለድ ታሪክ ጽፈው አሁን ደግሞ 3000 የሰለጠኑ የኦሮሞ ወታደሮችን አስፈረው አዲስ አበባን ሳይቀር ሊነጥቁንና ኢትዮጵያዊነትን ሊያፈርሱም እየጣሩ ናቸው። ይህ በዝምታ የሚታይ አይደለም። ታጥቀውብናል እንታጠቅ። ተደራጅተውብናል። በሁሉም መስክ ሁለገብ ድርጅት የኛ ስራ ይሆን። ጦርነት እንሰራባችኋለን ብለው የፎከሩብንንም ጥጋት ይዘናል። መቀሌ ይወሸቁ ዘንድ አስገድደናል። እነዚህም ተመሳሳይ እጣ ፈንታ የሚጠብቃቸው ናቸው። ዋናው ስራ መደራጀት ነው። በኢትዮጵያዊነት መሰረት የህዝብን አንድነት በሰበብ አስባቡ የሚከፋፍሉት ሹሞቹን ጠባቦቹን እየረዱ ናቸው። ወያኔ ህዝብ ከተባበረ አለቀልን ያለው ሁኔታውን ጠንቅቆ በመረዳቱ ነው። በተለይ አማራና ኦሮሞውን አጋሽቶ በስልጣኑ ለመደላደል ብዙ ጊዜ ሞክሯል። አንዳዛውንት በቅርቡ እንዳሉት የኦሮሞን ህዝብ ኢትዮጵያዊነት መካድ የአንጎል በሽታን ማንጸባረቅ ነው፣ አልፎም አንጎለቢስ መሆን ነው። ሹሞቹ ባጭር ጊዜ ራሳቸውን ያጋለጡት የኦሮሞ ህዝብ ኢትዮጵያዊነትን ስለካዱና ማፈሪያ ጠባቦች ሆነው ስለተገኙ ነው። አቋማቸውም ድርጊታቸውም አስተቃቂ ሆኖ ድጋፋቸውን የሚያገኙት ከታወቁት ጽንፈኞችና ከኢትዮጵያ ጠላቶች ባዕዳን እንጂ ከህዝብ አይደለም። እርስ በርሱ ተፋቅሮ ተጋብቶ ተዋልዶ የባጀውን ህዝብ በወንጀለኛነት ተጠያቂ ለማድረግና ኢትዮጵያዊነትን ለማውገዝ የደረሱ እነዚህ የፖለቲካ ጉፋያዎች በዚህ ክፍለ ዘመን ሳይሆን በዘመነ መሳፍንትም አሳዛኝ ፍጥሮች ሊባሉ የሚገባቸው ናቸው። ሌንጮ የተባለው ጽንፈኛ ወያኔን አጅቦ ሸብረብ በነበረበት ጊዜ የኦሮሞ ጠላት በመሃላችን ሆነው ቋንቋችንን የሚናገሩት ናቸው ብሎ እንደነበር እናስታውሳለን። ሰውየውና መሰሎቹ ዛሬ የሹሞቹ ድርጅት የክብር አባልና አማካሪ ናቸው። ጥላቻና ክፍፍልን አንገበው የቆሙ መሆናቸውን ህዝብ አውቋል። የኦሮሞ ህዝብ ሆነ የትግራይ ህዝብ በአሁኑ መጻኢ ትግል ሚናው ከፍተኛ ሆኖ ይገኛል። በሹሞቹ ጠባብነት ምክንያት ደግሞ ኢትዮጵያዊውን ኩሩ የኦሮሞ ህዝብ ሊዘልፉ የሚፈልጉ ሁሉ የወያኔ ቢጤ ዘረኞች ናቸው። ወያኔ ሌላ፣ የትግራይ ህዝብ ሌላ፣ ሹሞቹና ጽንፈኞቹ ሌላ፣ ሰፊው የኦሮሞ ህዝብ ሌላ። ትግል በድርጅት በህብረት ዜጎች በህዝባዊ ተቋሞችና አገር ወዳድ ቡድኖችና ድርጅቶች ዙሪያ መሰባሰብ አለባቸው። ድርጅታዊ እንቅስቃሴ መጧጧፉ ቢታይም ማንንም ሳይጠብቁ ከሚተማመኑት ጋር በሚስጥር ተደራጅተው ከዚያ ማዕከልን መፈለግ የሚችሉ መሆኑ ይታወቃል። ኢህአፓ በበኩሉ በዚህ መስክ ግዴታውን ሊወጣና ጠላቶችን ከህዝብ ጋር ሆኖ ሊታገል አሁንም በመጣር ላይ ነው። ፈልጉን ታገኙናላችሁ ባይ ነው። ህዝብን ከፍተው ከሹሞቹ ተለጣፊ የሆኑትን መቃወም ተገቢ ነው። በኢትዮጵያ ማንኛውም ቡድን ሆነ ድርጅት በመላ አገራችን ተንቀሳቅሶ መቀስቀስ ማደራጀት መብቱ ሲሆን፣ ህዝብም የማይፈልጋቸውን አልፈልግም ብሎ ማዕቀብ ማድረግ ድጋፍ አለመስጠትም መብቱ ነው። የታገልነው ለህዝባዊ ዴሞክራሲ እንጂ መብትን ለሚሸራርፍ የይስሙላ ለውጥ አይደለም። ዴሞክራሲ ደግሞ የውህዳንን መብት ከረገጠ ወይም የተለየ ሐሳብና አቋምን ማስተናገድ ካቃተው በቦታው ከቶም የለም ማለት ነው። ሰላማዊ ትግል በሚል ሰበብ የሚደራጁት ሁሉ ራሳቸውን አጋልጠው እንዲጠቁ መስበክ ስህተት ነው። ይፋም ተቦም ሁለገብ አደረጃጀትና ትግል ያስፈልጋል። አዲስ አበባን አናስበላም፣ ኢትዮጵያዊነትን አናስጠፋም በሚል በሚደረገው ትግልና ቀደም ህዝብ ባቀረባቸው መሰረታዊ ጥያቄዎች ዙሪያ ለኑሮ ውድነት ተመጣጣኝ ደሞዝ ጭማሪ፣ ብዝበዛ ያክትም፣ ሁሉም የፖለቲካ እስረኞች ይፈቱ፣ ህዝብን ማፈናቀልና ዘረኝነት ያብቃ፣ ፍትህ ይስፈን፣ የህግ የበላይነት ይረጋገጥ ብሎ ማመጽ፣ መሰለፍ፣ አድማ መምታት ተገቢና መቀጠል ያለበት ነው። ሴቶችና ወጣቶች የዚህ ሀገር አድን ትግል በብዛት ተሳታፊ መሆናቸውም የሚያበረታታ ነው። እናቶችና ወላጆች፣ አገር ወዳድ ምሁሮችና ሰርቶ አደሩ ህዝብ በሞላ እንዲሁም ኢትዮጵያዊ ወታደሮችና መኮንኖች ሁሉ የትግሉ አካል እንዲሆኑ መቀስቀስና ማደራጀት ወሳኝ ተልእኮ ነው። የካቲት አብዮት ከድክመቱም ከጥንካሬውም ብዙ ትምህርት ይሰጠናል። የኢህአፓ ድርጅታዊ ተመክሮም የህዝብ ቅርስ ነው። ዛሬ ጣረሞቶችን ኢህአፓ በሚል መድረክ ሰጥተው ድርጅቱን ከህዝብ ለመነጠል የሚፍጨረጨሩት ሹሞችና ጥገኞቻቸው ዋና ግባቸው ኢህአፓን ከህዝብ ለመነጠልና ለማዳከም መሆኑን ማንም አይተታውም። ስናጋልጣቸውና ከመጀመሪያው ጠባብ ብሔረተኛ ተልእኳቸውን ርቃኑን ስናስቀር የወያኔው ኮሎኔልና ወዳጆቹ ሁሉ ዘምተውብናል። ትግላችንን ቁርጠኛነታችንን አጠናከሩልን እንጂ ምንም ከቃል ኪዳናችን ፈቅ አላደረገንም። ያባ ኢትዮጵያዊና ለህዝብ እኩልነትና መብት ጸንቶ የሚታገል ኢትዮጵያዊ ኃይል መሆኑንም በረጅም ትግል ያስመሰከረ ነውና ህዝብ አሁንም ከጎኑ እንዲሰለፍ ጥሪውን ያስተጋባል። ኢህአፓነት አገር ያድናል፣ ኢትዮጵያዊነትን ይጠብቃል። የሹሞቹና የጸረ ኢትዮጵያዎች አሉታዊ ቅስቀሳ ሁሉ ከንቱ ከመሆኑ ባሻገር ያሰለፏቸው ማንጃግራንጃዎችም ሁሉ አለማረፌ አለማፈሬ አንተን ማንከርፈፌ ቢያሰኝ እንጂ የሚሰጠው ፋይዳ የለም። ባለቤቱ ያቀለለውን አሞሌ እንዲሉ አየህ አላየሁም ሰማሃል ሰማውን ባዮቹ ሹሞች ራሳቸው የተኮለኮሉትን መዝለፉን ተያይዘውታል። ይባባሉ ብለን የምንተዋቸው ሳይሆን ሁሉንም የምንታገላቸው ናቸው። መደራጀት በሁሉም መልክ ተቃውሞ፣ ሰልፍ፣ አድማ በሰፊው ዘረኞችን መነጠልና የሕዝብን ኅብረት ማጠናከር በኢሕአፓ ዙሪያ እንደራጅ፣ አገር ወዳድ ተቋሞችና ኃይሎችን እናጠናክር። ኢትዮጵያዊነት ያቸንፋል። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ልሳን ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል። ወያኔ የክፍፍል ፖለቲካውና መዘዙ በቅርቡ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የከፍፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በሕዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ሕይወታቸውን ማጣታቸው ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባ ጉጉ፣ በበደኖ፣ ባሰቦት፣ ባሰሶ አማሮች ተጨፍጭፈዋል፣ ከቤት ንብረታቸው ተባረዋል። ከባሌ፣ ከአርሲና ከሐረር የአማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ፣ በጉጂና በቦረና፣ በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባሶሳ፣ በበርታ፣ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ክፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የክፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓመተ ምህረት በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የክፍፍል ፖሊሲ ለአገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የጠነሰሰውን የክፍፍል ፖሊሲ መሰረተ ቢስነት ለማስረዳት ስለ አገር ምንነትና ምስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር በአንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የእርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ መልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉሥ ወይም በመመሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ሕዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለአገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከ400 ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያ እና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሽክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም አገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ሕዝብ በአንድ ወቅት አስገባሪ፣ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶች ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ እልቂቶችም ደርሰዋል። ይሁን እንጂ ይህ የረጅም ዘመን የጦርነት ታሪክ የኢትዮጵያን ሕዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በሕዝብ ዝውውር፣ በስደት፣ በጋብቻ ወዘተ በሕዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በሕዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና የእርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው። አገራችን ኢትዮጵያ ለእኛ ለኢትዮጵያውያን የሰብዕናችን፣ የክብራችን፣ የወጋችን፣ የባህላችን፣ የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኖረዋል። በአድዋ የውጭ ወራሪዎችን መክተው የአገራቸውን ነጻነት አስጠብቀዋል። በ1928 ዓመተ ምህረት ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ፣ በዘር፣ በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት ዋና መልኩ አንድ ላይ በመቆም ወራሪውን ጣላት አስወግደዋል። የትግራይ ሆነ ያማራ፣ የኦሮሞ ሆነ የወላይታ፣ ያፋር ሆነ የጉምዝ፣ ያድያ ሆነ የሶማሌ ዜጎች ባንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ፣ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ፣ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በእኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ የነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው፣ በደቡብ ያሉ የተለያዩ ብሔረሰቦች፣ አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር፣ የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል፣ ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለአገሪቷ ሕልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በስልሳዎቹና በሰባዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዴሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ፣ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉት ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የሕዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል በአምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም።
ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን ከንዳፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የዘረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በሕዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና በወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞ መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከህዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀና ወያኔ በወታደራዊና በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግሥት ተብዬ ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የሕዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና አዳክሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መብት በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ስልጣን አልባ መብት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ሕዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግስታት ድርጅት ደብዳቤ በመጻፍ ሻዕቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መብት የሚፈቅደውን አንቀጽ 39 ሕገ መንግሥት ተብዬው ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁልጊዜም በሕልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የሕዝቦቹ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል የጥላቻ መርዝ እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ሕዝብ አንድነቱ እንዲላላ፣ ተነጣጥሎ እንዲዳከም፣ ለአገሩም ሆነ ለመብቱ በአንድነት ቁሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ ሆኑ በህረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከሚለው በ1982 ዓመተ ምህረት ሲተነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ህዝብ አንድነት ላይና በአገሪቷም ህልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ ሁኔታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንዱ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብየው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የየትኛውም ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በህዝቦቹ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና የአብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከብሔረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ፣ የአገርና የወገን ፍቅር ሊያንገበግባቸው የሚገባ፣ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው በአምባገነኑ አገዛዝ ላይ መተሰ ማሳረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየሰደደ የመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 ዓመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት ደም መፋሰስን ያስከተሉ ግጭቶች
በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት ዴሞክራሲና ነጻነት እውን እስካልሆኑ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የከፈፈል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ ባጭር ጊዜ ውስጥ ሊወገድ እንደሚችል የአገራችንም ሆነ የሌሎች አገሮች ታሪኮች ያረጋግጡልናል። የከፈፈሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና የአጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በአገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር፣ የራሳቸውን ባህል የማዳበር፣ በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባ ጉጉም ሆነ በበደኖ የደረሰውን እልቂት ያስቆሙ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ፣ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች፣ እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ፣ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌዴራል የአስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውም ቋንቋ ተናጋሪ የትኛውም ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር፣ ቤተሰብ የመመስረት፣ የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዴሞክራሲያዊ ስርዓት ውስጥ ህዝብን እወክላለሁ የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር፣ የአካባቢው አስተዳደሮች ተግባራቸውና የስልጣን ክፍፍላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ፣ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፈል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመክድ የምንችለው
ያንዳችን ቆስል ለሁላችንም ሲሰማን ያንዱን በደልና በሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያን መካከል እየተደረገ ያለው ተግላጋርነት በቤኒሻንጉልም ሆነ በጋምቤላ በአማራው ላይ ተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ለየ ለየ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞ በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱን እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። የጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው ኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጥ በየጊዜው ውሃ ካልጠጣ ካልተቆጠቆጠ ይጠወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል፣ እናሸንፋለን።
Yeah, don't touch it. Yeah, don't touch it.